በሚገኙ እስር ቤት በሮች እየተከፈቱ በአስር ሰዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮቹን እንዴት አጣቸው ስንል ጠይቀናል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓ.ም ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የ3ኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሩ ዞን ወደ ቤተሰቦቹ ለመሄድ አዲስ አበባ ካራቆሬ አካባቢ የምትገኘው እህቱ ጋር አድሮ በጠዋት የአውቶቡስ ተራን መንገድ ጀመርኩ አለ።
እዚያ ጠዋት እንስቼ ባስ ለመሳፈር ከጓደኞች ጋር አንድ ታክሲ ወርጄ ፋርማሲ ላይ ያለው ተኩስ ተከፈተብን። ልጆቹን እዛ ሞቱ። እኔ በዚህ ማሽታታ አንድ ግሬ እዛው በጣም ተጎድቶ ነበረ። አንድ ግሬ ጤነኛ ነበረ። ትንሽ መቆሰለ ቁርጭምጭ ሱጉ መጀመሪያ እግሬ ታክሞ መዳን ሲገባው ሕክምና ሳያስፈቅዱ ወይ ሳያስፈቅሙ የደሞዋን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጠ። እዛ ቁስሌ ሳይዝን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱ። እዛ ከነ ቁስሌ እዛ ሊፈርድ ነገር ያው ለመውራት በሚስማር አድርጎ እጄን በግመራ ሰው ተሰቅሎኝ፣ ግን ቁስሎችን ለትንሳ እየጎተቱ በስለት እየወጉኝ ቶርች ያደረጉኝ ነበረ። በጣም ከባድ ነገር ነበረ ለመውራት በጣም ከባድ። እኔ ብቻ አይደለም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይኖታል ብሎ በር ላይ ጎረጎሩት። ያኔ አሁንም በሽተኛ ነው። እንደ ሰው ልጅ የማይገፈች ሰው የማይጠበቅ በኛ ሀገር ሰምቼ የማላውቀው ነገን የማልሰማው የምርመራ ስርዓት ነበረ።
የት ሆስፒታል ነው የተወሰድከው መጀመሪያ? ና ደነኛው እግርህስ በምን ምክንያት ነው ሲቆረጥ የቻለው?
መጀመሪያ ተወሰድኩት ፖሊስ ሆስፒታል ነው። እግሬ ሲቆረጥ ያው መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ብዬ ስጠይቋቸው በመርፌ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል። ተኛለሁ። ከዛ ያኔ እኔ መሞት ፈልግ ነበር። ግሉኮስ ይቆርጣለሁ የሚያስተኛ እንቅልፍ ያዩ ወጉኝ። አንድ ወር ከምናምን እንደቆየ በኋላ ትልቁስ ደ ወደ ማዕከላዊ ወሰዱ።
ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከ15 ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል።
ቁስሉ ነው የተወሰድኩት። ቁስሉ ደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ እዛ ወስዶኝ ሰቅሎኝ ቁስሉን ያልደረቀ ቁስሉ ከፒንሳ እየጎተቱ በስለት እየወጉን እኔም ሰቅሎኝ እኔም ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። በወቅቱ አሁን ይኖራሉ ብዬ አስባለሁ። የኮሎኔል ዳንኤል ተሰማ ዶክተርና ብዙ ሰዎች ነበሩ። ያኔ ድንጋሞች ለብዙ ሰዎች እኔም ያሳኝ ያሰራሩ ነበር እየጎተቱ። በጣም አሰቃቂ ነው። ተሰቅሎ በረጅም ጊዜ ለመቆየት ሁለት ጊዜ ደርቆ ነበረ። ከዛ ደግሞ ሽንት ቤት ሲወርድኝ አንድ ሰው ቀኝን ይዞ፣ አንድ ሰው አንድ ግራኛ እጄን ይዞ ሶስተኛ ሜትር እየወረወሩ እያነሱ እየወረወሩ እያነሱ አንድ ቀን ሽንት ቤት ወሰዱ። ከዛ ያው ስላላት ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። በጣም ከባድ ነበረ።
በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ?
ከእኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ በመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በዚህ ወረዳ ብዙ ልጅ ህጻኖች ይሞታሉ፣ ይህ ነገር ማቆም አለበት ብሎን ተቃውሞ ሰልፍ ዩኒቨርሲቲ ውስጥ ይጠይቋልም በጥያቄ መልክ በስብሰባ ይህንን ነው ያን ሳሳብን አሳደምክብን ትምህርት ቤት አዘጋ ብሎ እነሱ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ክሳቸውን ኦኔጋ አባል ሆነ ኦኔጋ ሰልጥነ መሳሪያ ጊዜ መሳሪያ ሲታከፋፍል ወይም ሊታፈነዳ ላይ ነበር ብሎ ነው ተሰሱ።
ስንከሰስ ከሰባት ሰዎች ጋር ነበር የተከሰስ ነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነ ቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ሕክምና እንዳገኝ ዳኛውን ለምኛቸው ነበር ይላል።
ቁስሎን ከፍቼ ምናምን ባንዴጁ ከፍቼ ለችሎት አሳየ ሚሞት ነው የፍቼ ታችን የመዳን ጊዜ ላስፋና የድልሰጠን ይገባል እና የዋስትና መብት ፈጠርልኝ ብዬ ስልታቸው አይ አይሰጥም ባሉ ሁሉም ሰው ግድሽ ችግር ነው ችግ የሚል አንቀጽ ይጠራልኝ። እኔ ወጥቼ መጥፋት አልችልም። ሰው ዋስትና የሚከለከል በሰው መልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው እኔ መጥፋት አልችልም። የትም አለ እንዲፈታ እስረኛ ነኝ። በተሰካዊ ከአንድ ቦታ ከአንድ ቦታ ካልወስደኝ የትም ቦታ ቢሆን ሰው ዘውቅ የሚጠብቀው መሄድ አልችልም እና ዋስትና ተከልክዬ ቃልቲ ውስጥ ወረወሩ አንድ ቤት ውስጥ ያኔ 700 ምናምን በነበረ አንድ ቤት ውስጥ ገባው። አንድ ሰው አንድ ግሩ ፍራሽ አርጎ ያኛው ግሩ ደግሞ ፍራሽን ከላሱ ዳንኑ እሱ ወደዛ ዙሮ አንድ ወደዛ ዙሮ ስለሱ መሃል አንድ ሰው ተመረ ምንተኛው እዛው ውስጥ አገቡ።
እንኳን ሁለት ግር አጥቼ ከነቁስ ሌላለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞች እንክብካቤ ህይወቴ ተርፎ ከ12 ዓመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት።
ቋሚ ነርቭ በሽተኛ ነኝ። ልጆች ይደቀጣሉ፣ ልጆች ይደቀጣሉ።
የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦች?
አባቴ ነው እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አልጋ ላይ ተሳለች። ከዛ ደግሞ ወለጋ አሁን በሽተኛ ይታለች። አዲስ አበባ ከኔ ጋር 12 ዓመት ሙሉ ሳስተክሷ ሰቃይ ነበረች። አሁን እሷ ቤት ነው አደረኩት። እሷ ነው የተቀበለች።
ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት።
ብዙ ተስፋ አደርጋለሁ። ያው ኢትዮጵያ ብዙ ምልክቶች አሉ። ነገ የበላይነት ሰው ያለ ህግ የማይቀጣበት ሰው ያለ ህግ ማይፈረድበት ህግ ሁሉንም ሰው እኩል ትምህርት የሚያደርግበት ዲሞክራሲ ያለን ብዬ ተስፋ አደርጋለሁ።
እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።